መሰንበቻውን አንድ ስመጥር የብዕር ሰው አጣን።
ነብይ እንደምንም ኩያ የሌለው ፈርጓኝ ነበር።
ትልቁ የሱ ስጦታ ከባድ ነገርን በቀልስ የመግለጽ ችሎታው በጣም ይገርመኝ ነበር።
በቁም ማክበርም እንደው በጣም ደስ የሚለኝ አንዱ ነገር ይማካል መጥቶ በጣይቶ አክብሮታችንን ዘከራችንን ገልጸን ታሪኩን አቅርበን ፍራዎችን አንብበን እንደዛ ነው ነብይን ማቀው። ፍራው ይበልጥ ቅርቤ ነው በአካል ታሳለፍኩት።
ምነው ጀምበር በዛሬው ዕለት አይኗን ባንተ ጦት ከፈተች፣ ስምክን ነበር ብላ ጻፈች። ይጻፍከው ተነቦ ሳያልቅ ክታብ መጻፍክን ከደነች፣ ብዕርህን አደረቀች ቀለምህን አነጠፈች። ምነው የጀመርነው መንገድ ምንታ እንደሆነ ቀረ፣ ይገጥማል እንዳን አጠረ። ያለፍክበትን ጽልመት የሚያሸንፈው ብርሃን ሳቀ፣ ለዛ የተካነው ቀልድ ዛሬ ቀንዲሉን አጨለመ። ስቃይ ውስጥ ጥበብ የሚያየው የአይንህ ብርሃን ከሰመ። ከዘመን ጋር ትግል ይዘ ጊዜ እድሜህን አሯሩጦ ያለ ወቅትህ እንዳስረጀ፣ አንተም ጥበብን ከጁ ነጥቀ ያለ ጊዜዋ አሯርጠ ከእድሜህ በላይ አርስለ ላይ አድርሰ ጊዜ ከቶም አይሽረውን የጥበብ እዝ አጸገየ። ምነው ጀምበር በዛሬ ዕለት አይኗን ባንተ ጦት ከፈተች፣ ስምክን ነበር ብላ ጻፈች። የአእምሮ ፍሬ ብዝሃ ምርት ኗሪ መሆኑን እያወቀች። ጁላይ 3 2024 እንደ አውሮፓ አቆጣጠር ከበደች ተክላ።
ገጣሚ ጸሐፊ ተውኔት ደራሲና ተርጓሚ ነው።
ጥቁር ነጭና ግራጫ እና ስውር ስፌት አንድና ሁለት የተባሉ የግጥም መድብሎችን ለንባብ አብቅቷል።
ባለ ጉዳይ የተባለውን ተወዳጅ የቴሌቪዥን ተከታታይ ድራማ ደርሶ በተዋናይነትም ጭምር ተሳትፏል።
ናትናኤል ጠቢቡና ጁልየስ ቄሳር የተሰኙ ተውኔቶች ተርጉሟል። ባለካባና ባለዳባ በተሰኘው ተውኔት ላይም በተዋናይነት ተሳትፏል።
እንደ አውሮፓውያን የዘመን አቆጣጠር በ1936 የተጻፈውንና በአሜሪካ የእርስ በርስ ጦርነት ዘመን በነበረ ሁኔታ ላይ የሚያጠነጥነውን
የአሜሪካዊቱን ስመጥር ደራሲ የማርግሬት ሚሼልን ታሪክ ቀመስ ልቦለድ መጽሐፍ ጋን ዊዝ ዘ ዊንድን
የተማሪዎች እንቅስቃሴ በመባል ከሚታወቀው የፖለቲካ ጉዳይ ጋር በተያያዘ እስር ላይ በነበረባቸው በ1970ዎቹ
በሲጋራ መጠቅለያ ቁርጥራጭ ወረቀት ላይ ጽፎ እያሾለከ በማውጣት ከእስር ከወጣ በኋላ ነገም ሌላ ቀን ነው በሚል ርዕስ አሳትሞ ለንባብ አብቅቷል።
ባለፈው ሳምንት አጋማሽ ከዚህ ዓለም በሞት የተለየው ሁለገቡ ከያኒ ነብይ መኮንን
በመግቢያችን ከሰማችኋቸው ለስራዎቹ ቅርብ የሆኑ ዕውቅ ከያኒያን ጋር ሕይወትና ስራውን ለመዘከር ወደ ተሰናዳው ውይይት እንወሰዳችሁ።
እንግዶቼ ሶስታችሁንም አመሰግናለሁ። በጣም ለየት ባለ ሁኔታ ውስጥ ነው ያገኘኋችሁ እንጂ በየራሳችሁ የራዲዮ መጽሔት ፕሮግራማችን ተከታታዮች ሶስታችሁን አንድ ላይ አግኝተን አናውቅም። ምክንያት ይሁንን በቅርቡ ከዚህ ዓለም በሞት የተለየው በግልም በሙያም የቅርባችሁ የሆነው ነብይ መኮንን እውቅ ብዕረኛ ገጣሚ ነው። ሀሳብ ወለድ ድርሰት ደርሷል፣ ተውኔቶች ጽፏል፣ ጋዜጠኛ ነው፣ ተርጓሚ ነው። እንግዲህ ሁለገብ ብዕር ሰው ነው። አንድ ታላቅ ብዕረኛ ያጣን ይመስለኛል። በግላችሁም የቅርብ ወዳጃችሁ እንደሆነ አውቃለሁ። ሶስቱ እንግዶችህ ማናቸው ለምትሉኝ፣ ራቅ ካለው ብጀምር እውቁ የመድረክ ሰው አበበ ባልቻ፣ ሌላዋ እውቅ የመድረክ ሰው ለምሳሌ ወዳጆና ሳሊና ገጣሚ ከበደች ተክላ፣ በቅድሚያ አመሰግናለሁ ስለተገኛችሁ።
እኛም እናመሰግናለን። እኔም አመሰግናለሁ።
ትኩስ ሀዘንም ቢሆን የኪነ ጥበብ ሰው ይልቁንም ደግሞ ህይወትና ስራውን በማወደስ በማክበር የምናደርግበት ነውና ነብይም በሚመስል ለዛ እንደምንነጋገር ተስፋ አድርጋለሁ። ሀዘኑ ከፍ ያለም ቢሆን ነብይን ማስተዋወስ የሚቻለው በጥሩ ጨዋታ ይመስለኛል። ነብይ ብረኛውን ስራዎቹን ቀደም ብዬ በወፍ በረር ተቀስ ተቀስ ያረኳቸውን ስራዎቹን እያነሳሳን እንመለከታለን። ዜና አረፍቱን ከሰማችሁበት እንጀምር። አበበ ከኢትዮጵያ ውጭ ሆነ ዩናይትድ ስቴትስ ባለህበት ሰዓት ነው ሀዘኑን የሰማኸው። ከበደሽ ካንቺ ልጀምር።
እሺ። ዜናውን የሰማሁት እኛ ሰዓት ሌሊት ቴክስት ደረሰኝ። አላመንኩም ነበረ። ለማጣራት ሞከርኩ። በዚህ ሳይድ ያው ገና ሌሊት ነው እና ኢትዮጵያ ደወልኩኝ። መጀመሪያ ራእይ ጋር ነበር የደወልኩት። አልተነሳም። መጨረሻ ላይ ዳዊት ላቀው ጋር ስደውል እሱ አነሳ። እሱም አልሰማም፣ ግን ወዲያውኑ መልሶ እውነት እንደሆነ ነገረኝ። እና እንደዛ በሌሊት ነው የሰማሁት።
ኢትዮጵያ ማለዳ ነው ያረፈውም። ወደዚያው አካባቢ መስማትሽ ይመስለኛል። አለም ባንቺስ በኩል እንደ ዜና አረፍቱን ሰማሽ? መታመሙን ታውቂ ነበር ወይ?
አዎ፣ አሉላዬ እንደሚያመውማ ሁላችንም ረጅም ጊዜ ነው የነብዩ መታመም። በጣም ጠይቃለሁም መከታተልም ነበር እዛ ባሉኝ የጥበብ ልጆች አልፎ አልፎ። ትናንትና ግን እዚህ ደግሞ የማስተምራቸው ልጆች የራሳቸው የቫይበር ግሩፕ አላቸውና እዛ ላይ ላኩና አየሁት። መጀመሪያ ዝም ብለው ፎቶግራፍና ግጥም ምናምኑን ስለነበር ያው አልፎ አልፎ እንደዚህ የጥበብ ሰዎችን እያነሱ ይነጋገሩበታል በዛ መስሎኝ ነበር። በኋላ ነው ማረፉ የገባኝ እንጂ መጀመሪያ አልመሰለኝም ነበር። ትልቅ እጦት ነው አሉላየ እንዳልከው፣ ትልቅ እጦት ነው። በጣም
ትልቅ አዘን ነው። አበበ ለማውጣ ባለበት እዚህ ዩናይት ስቴትስ ሆነ ነው ፕላንተ ከባድ ይመስለኛል።
አዎ፣ ዓለም ፀሐይ ጋር ዝኬ ይሄ ነገር እንደሚል ወሬ ሰማሁኝ ስላት፣ እሷም አዎ ነው ሆነዋል አለችኝ። ታረጓል እንግዲህ ተቀብዬ ቁጭ ብያለሁ።
አበበ ባንተው ልቀጥልና፣ ነብይ ዘርፈ ብዙ ባለሙያ ነው። እንደ ግጥም እንደ ስነ ጽሁፍ አፍቃሪነት ዩናይትድ ስቴትስን በመጣህ ጊዜ የእሱንም ግጥሞች ሳይቀር በመድረክ ላይ ያነበብክባቸውን አጋጣሚዎች አስታውሳለሁ። ወደ ኋላ ላይ በተውኔቱ ጸሐፊ ተውኔት ሆኖ በሰራባቸው መድረክ ላይም የመገጣጠም አብራቸው መስራት እድልም አግኝተሃል። አብረውም እንደ ደራሲ የጻፈውን የመስራት እድል አግኝተሃል። ነብይን እስኪ የጥበባዊ ህይወቱን ጥበባዊ ማንነቱን በአንተ አይን እንዴት ነው የምታስታውሰው?
መጀመሪያ ጓደኛዬ ነው። ዛሬ 46 ዓመት ዩኒቨርሲቲ ፍሬሽማን እኔ ስገባ አንድ ዓመት ይቀድሜ ነበር መሰለኝ። እና እሱ እንዴት የመሰለ ቮሊቦል ተጫዋች ነበር መሰለኝ። ባስኬትቦል ለመጫወት እዛ ሶራጃር ሰው የሚባል ተማሪ ነበረን እና እኔ ቁመቴን ብቻ ነው ይዤ የገባሁት። ሌላ እውቀት የለኝ፣ ችሎታ የለኝ። እሱ ግን በጣም በጣም ጎበዝ ነበረ። ከዛ በኋላ ወዲያው ደግሞ ዲሳፒር አረገ። ትንሽ ጊዜ አብረን ተያየን ምናምን እና እዛ አብረን ተተዋውቀን ተቆየን እና ደግሞ ጠፋ። ሲጠፋ ከዛ በኋላ ያገኘው ከእስር ቤት ወጥቶ ሆቴሉን ስንሰራ ነው። ሆቴሉን ስንሰራ ነው ትምህርት ቤት ነው መሰለኝ። እንደገና ሪቫይቭ አድርገ ነው ነበር እና አይ ቲንክ 7-8 ዓመት ታስሮ ከተፈታ በኋላ ነው ያገኘሁት እና እዛን ጊዜ ደግሞ ፍቃዱ ነፍሱ ባሮሱ ማብሮ ነበረ። እንደገና በጣም አብረን መሆን ጀመርን እና ከዛን ጊዜ ጀምሮ እንግዲህ እስካለፈው ሳምንት ድረስ እንገናኝ ነበር ማለት ይቻላል። አንድም ሆነ በሌላ መልኩ ይሄ አንደኛው ነው። የጥበብ ያልከኝን እንግዲህ ነብይ መቼም በጣም እኩያ የሌለው እንደ ምንም እኩያ የሌለው ተርጓሚ ነበር። አሁን እኔ የግጥም እንትን ስሜታዊ ስለሆነ ግጥም ብሎ አነባለሁኝ ደስ ይለኛል። ከዛ በላይ ዙም እንደዚህ አፕሪሺየት የማደርግበት መንገድ የስሜት ማጣጣም ነው እንጂ የስትራክቸር አይደለም ያለኝ እውቀት። ግን የትርጉም ስራው ግን ይዘንቀኝ ነበር አንዳንድ ጊዜ እንዲህ አድርጎ ነው ያየበት በየትኛው አንግል ይህንን የመጣበት እላለሁ። በጣም በጣም የሚደንቅ የሌሲንግ ናታን ዘዋይዝ ናታን ጠቢቡ የሚለውን ሬሊጀርመን ካልቸራል ኢንስቲትዩት ጥብቅና ሰጥ ስለነበረ የመጣ ሰውዬ በእርዳታ ነው ሰውዬው አንዳንድ ነገሮች ለመስራት ኢትዮጵያ ውስጥ በካልቸራል ኢንስቲትዩቱ በኩል መጥቶ ይህንን ፕሌይ ቢተረጎም ይረባል ለዚህ አገር አካባቢ ላለው ሁኔታ ምናምን ብሎ እሱ ይተርጎ መጨረሻ ላይ ልክ ናሳል ሰውይ ሳነበው ነቢይ የጻፈው ነው ወይስ እንዴት ነው እስከምትል ድረስ ነው ማለቴ ልክ እንትና ሰፈር ያደረሙ ዳንዴው ጨቡድን መንግስቱ ናቸው ወይንስ ሸሆብ ነው የምንልበት ጊዜ ነበር። በጣም በጣም ኢትዮጵያዊ ስለሚያደርጉ ልክ እዛ አይነት ጉልበት ነበረው በዛ በኩል በጣሚነቱ ልክ የለውም። በጣም ደስ ይላል። በጣም ለሰለመንፈስም ለነሱ የሚቀርብ ነገር ነው። እንግዲህ እሱን አለም ፀሐይና ከበደች ናቸው የሚያውቁት በጥሩ ሁኔታ ሊመሰክሩ የሚችሉት። ከእውነትም በተመለከተ ይሄ አሁን የነገርኩ አንድ ነው። ሁለተኛ እንደጋጣሚ ሆኖ አንድ ጊዜ ማዘጋጃ ቤት ብዙ ጊዜ እንገናኝ ነበር። ባለፈው ባገደው በቀን አንድ ጊዜ እንገናኝ ነበር እና በጣም በቃ የሚያይበት ኦብዘርቭ የሚያደርግበት መንገድ ሁሉ የተለየ ነው። አንድ ነገር አንድ ጊዜ ማዘጋጃ ቤት የጭፋዩ ማንነታች ቡና ቤቷ ጋር ቆመን የሆኑ ሰዎች መጥተው ያማሉ። የሚያሙት የመሬት ክፍል ኃላፊውን ነው። እንዲያርጉን ይላሉ። ኋላ ሰውየው መጣ። ከራሱ ሰዎች አስከትሎ መጣ ቡና ሊጠጣ። ወዲያውኑ እንዱ ሲደርስ ምን ዋጋ አለው ብቻውን ሆነ እኮ እሱ ብቻውን ምናምን ብሎ ደጋላ ወደማ መስገድ ሄዱ። አንድ አይነት ብቻውን ሆነ እንደዚህ ምናምን ይላሉ። ኋላ እንዴት ነው እዛው ጋር እንዴት አበሻ እንደሚያላግጣ ይህ ምናምን አለና ባለ ጉዳይ በዛ ነው የተጀመረው። እንደዚህ ኮንሴፕቹዋሊ እዛ ጋር ነው እና ይህንማ መስራት አለብን ምናምን ስንል እንስራዋለን። እኔና ፈቃዱ ነበርን። እሱም ነበረ አማራ አረጋዊ የገዛ ቢሮን ሰጥቶን ፍቅርተ እና የማረ ጸሐፊ ሆነን የሰራ ነው እና ኤቭሪ ዊክ ነበር የሚጽፈው። እኔ ደንቀኝ ነበረ እንዴት አድርጎ ጽፈው እንደነበረ። ጽሁፎ እሱ ነው። ዝግጅቱን እኔና ፈቃዱ ተባበረ ራሳችን ሁሉ ተዋናያኖች ነ ግን በጣም የሚደንቅ አይነት ኦብዘርቬሽን ነው ያሉ። በጣም የሚያይበት መንገድ ይለያል። ና ይደንቀኝ ነበር ለማለት ነው።
በጣም በተለየ ስሜት ብዙዎች የተከታተሉት ይመስለኛል። ከሀገር ውጭ ላለ ነው ራሱ ቀልብ የመሳብ አቅሙ ብዙዎች እንዲያውቁት ያደረገ ይመስለኛል። ባለ ጉዳይ እንዳልከው ደግሞ ናትናኤል ጠቢቡም እንዲሁ ከፍተኛ እውቅና ያገኘበት ነው። አንተ በገለጽከው ቋንቋ የማዋሃዱን የራሴ ማድረጉን ጠባይ ምናልባት በቀረበ አይን በግጥሞቹም አንዳንዱን ተነሳስሉናላችሁ። ከበደች ወደ አንቺ ልምጣና የአንቺና የነቢይ ታሪክም እንዲሁ ወደኋላ ብዙ አመታት የሚወስደን ነው። የልጅነት ታሪካችሁ ጋር የሚቆራኛል። ኋላ ላይ ያያችሁ አንዳንድ ታሪኮች ከብዙ አመት በኋላ መዘሳችሁ መገናኘታችሁን በተማሪዎች እንቅስቃሴ ወቅት ስትዋወቁ እንደነበር ይገልጻል። ከዛ በኋላም ሌሎች ጽሁፎች ውስጥ የመመልከት እድል አግኝቻለሁ። እስኪ አስታውሽን አንቺ መለስ ብለሽ በርካታ አመታት ወደ ልጅነት ጊዜያችሁ ሰጂ ነው።
እሺ አሉላ። ነቢይን ያወቅኩት አዲስ አበባ የስነ ጥበብ ትምህርት ቤት ውስጥ ሆኜ ለውጡ ከተጀመረ በኋላ ነው። እሱ በዚያ ጊዜ ዩኒቨርሲቲ ተማሪ ነበረ። እንደዚሁም ደግሞ የጓደኞች ጓደኛ ነበር። አንደኛው ጓደኛ እሸቱ ጥሩነህ ነው። እሸቱ ጥሩነህ በዚያ ጊዜ ስነ ጥበብ ትምህርት ቤት ተመርቆ ሀገር ፍቅር የሴት ዲዛይነር ነበረ እና የራሱ ሩም አለው የሚሰራበት። እዛ ውስጥ የለውጡን ጊዜ ስለነበረ እንገናኝ ነበር የተወሰኑ ሰዎች። እሸቱ ጥሩና አለ፣ ጃሶ ኪሩቤል፣ ነቢይ እዛ ቤት ውስጥ ይገናኛሉ። እና ብዙ ጊዜ ስነ ጽሁፍ ነው የሚነበበው፣ በተለይ ግጥም ልውውጥ ነበረ። እኔ ምን አይነት ግንኙነት እንዳላቸው ከጓደኝነት ውጪ አላውቅም ነበር። ግን ሁሉም ያው ከኢህአፓ ጋር የተሳሰረ ነገር ነበራቸው። እንደገና የዛ ጊዜ ያው ድርጅቱ በግልጽ የሚሰራ አይደለም፣ ህቡዕ ነው። እኔ ገና የኢሃወል የሚባለው የወጣቶች ዊንጉ እዛ ውስጥ ነበርኩኝ። ከኛ በላይ ያሉት እንግዲህ አናውቅም። ለዚህም ነው ብዙዎቹን ያላወቅኩት፣ ኢንክሉዲንግ እሸቱ ራሱ ምን አይነት ኢንቮልቭመንት እንዳለው አላውቅም ነበር። ግን እዛ ውስጥ የግጥሙ ልውውጥ በተለይ ጌታቸው አሰፋ የሚባል አሁን በህይወት የለም፣ የእሱ ግጥሞች በጣም በጣም ፓወርፉል ነበሩ እና አንዳንድ ጊዜ የጎህ መጽሔት ላይ በብዕር ስም የጻፋቸውን በህይወት ሲያነቡ ስሰማ ማን እንደሆነ እየገባኝ መጣ እና ነቢይ በዛ ጊዜ ጀምሮ ለየት ያለ አመለካከት ነበረው። ትልቁ የሱ ስጦታ ከባድ ነገርን በቀልድ የመግለጽ ሁኔታ ነው እና ያ ችሎታው በጣም በጣም ይገርመኝ ነበረ። የዛሶ ጓደኛ ስድስት የምትባል ልጅ ነበረች። ከነሱ ውጪ ሁለታችን ብቻ ነን የሚነሱ አድማጮች። በጣም ቴንስ የሆነ ሁኔታ ነው። ያን ጊዜ ነው እንግዲህ ነብይን ማወቅ የጀመርኩት። ከዛ በኋላ ለውጡ እየተባባሰ መጣ። ወደ ሶማሌ ወጣሁኝ። ስመለስ የመጀመሪያው ቀን የተመለስኩኝ ዕለት ወንድሜ ጋር ነበረ ያረፍኩት እና ወንድሜ ነገ ጠዋት ሁለት ሰዎች ይመጣሉ፣ ሁለት ጓደኞች ይመጣሉ። አንዱ እሸቱ ጥሩነህ ነው፣ አንደኛው ነብይ ነው አለኝ። ይህኑ የሞቱ አላቀም ነው በዛ ጊዜ እና በጣም ነበር ደስ ያለኝ። በኋላ መጀመሪያ ነቢይ መጣ፣ ለየብቻ ነው የመጡት እና ነቢይ ሲመጣ አንድ ግጥም ይዞ ነው የመጣው። እንኳን መጣሽ ጸበል ቀማሽ የሚል ግጥም ይዞ መጣ እና ከአስር አመት በኋላ ስንገናኝ አስሩ አመት ማማ ማለት ይችላል ወደ ድሮ ሁኔታ ነበር የተመለስ ነው። እንደዛ ነው የኔና የነብይ ግንኙነት የጀመረው።
ግሩም አመታት ውስጥ ደግሞ ብዙ ትዝታ እንደዚህ ሌሎች ገጠመኞችም እንዳሉ እረዳለሁ። ወደ ዓለም ልሻገርና የነብይን መልከ ብዙ የጥበብ ክህሎቶች በተለያየ መንገድ እንድናይ ያደርጋል። በገጣሚነቱ የምታደንቂው ገጣሚም እንደሆነ አውቃለሁ። ምንም እንኳን ከኢትዮጵያ ከራቅሽ ብዙ አመት ቢሆንም በተለያየ ጊዜ ሲመጣ ባንቺ መድረክ በግጥም ምሽት እየቀረበ ስራዎቹን በኋለኛው ትውልድ ጭምር የሚያቀርብበት እድል ሲያገኝ አስታውሳለሁ። በተደጋጋሚ የቀረበበትን እስኪ ደግሞ ያንቺን ትውስታ አጋሪን። ነብይን እንዴት ነበር የምታውቂው? በአመታት ውስጥስ ምን ይመስል ነበር ግንኙነታችሁ?
እንደሱ እንዳልከው ነው አሉ ላይ የምንድነው እኔ እንግዲህ እንዳቤ እንደከቤ ከሱ ጋር የነበረኝ ጓደኝነት ቅርበት እንደዚህ ያየለ ነገር የለውም። ከዛም ሌላ በዚህ በሀገር መሰደዴ ምክንያት የጥበብ ልምዴ በጣም ተጎድቶብኛል። ብዙዎቹ የጥበብ ሰዎች አብሬያቸው ላሳልፍ ይገባኝ የነበረውን ህይወት፣ አብሬያቸው መድረክ ልካፈል ይገባኝ የነበረውን ነገር በጣም አጥቻዋለሁ። ከጦቶቼ ዋናው እሱ ነው። አንዱም አሁን እዚያ አጠገብ ያሉትም ሆነ ወይም ደግሞ እዛም ሀገር ቤት ያጣኋቸው የጓደኝነትና የአብሮ መካፈል የመድረክ ተሳትፎዬ የተጎዳበት የስደቱ ዓለም የቆየሁበት መሆኑ ነው። ይሁን እንጂ ያው ጣይቱ ማዕከልን እዚህ በሰሜን አሜሪካ ስንመሰርት እያንዳንዱ በኢትዮጵያ የጥበብ ውስጥ ህይወት ውስጥ ያለፉትን እውቅ የምንላቸውን ወጣቶችም አንጋፋዎችንም የጥበብ ባለሙያዎችን ጋብዝ ስለነበር በቁም ማክበርም እንደው በጣም ደስ የሚለኝ አንዱ ነገር የሱ ስለሆነ እንደዚህ ካረግንላቸው ሰዎች ደግሞ አንዱም ነብይ ነውና በህይወት ማዕካል መጥቶ በጣይቱ አክብሮታችንን ፍቅራችንን ገልጸን ታሪኩን አቅርበን ስራዎቹን አንብበን ከማለፋችንም ሌላ በየጊዜው በየአጋጣሚው እንደነዚህ ከምንወዳቸው ገጣሚያን ግጥሞችን ለቅመን ስናነብ የነብይ በብዙ በኛ ወጣቶች ይቀርባል፣ ይነበባል። ከዛ በኋላ ሀገር የገባው ስደት አለቀና ሀገሬ ስትገባ አገሩም ህዝቡም ሙያተኛውም በፍቅርና በደስታ ሲቀበለኝ ማይረሳኝ አንዱ ትዝታዬ ነቢይ የቢሮ ሰዎቹንና አንድ ሁለት ሰዎች ይዞ የግል ምሳ ጋበዘኝ። የግል ምሳ ዝግጅት አደረገ። ጠራኝ። ቀን ተደሰተች ነፍሴ። እውነቴን ነው። በቃ ምክንያቱም የሰው ልጅ እንዲህ ፋንሲ ስለሆነ ወይ ትልቅ ሆቴል ወይ የሀብታም ጌት ስለሆነ ሳይሆን ፍቅሩን በቃ ፍቅርን የሚያሳይህ ቦታ ላይ ደግሞ መገኘትን የመሰለ ነገር የለም እና አገሬ የማገኘሁት ከዛ በኋላ እንደውም አንድ ሁለት ሶስት የጥበብ ምሽቶች እየተደረጉ ስጋበዝ ሲሄድ እሱንም አገኘዋለሁ፣ ሲያነብም አየዋለሁ። በጣም ተደስቼ አገሬ ከገባሁ በኋላ ካገኘኋቸው ውጤቶች አንዱ እሱ ነበረ። እንደዛ ነው ነብይን ማቀው ለማለት ነው። ስራው ይበልጥ ቅርቤ ነው። በአካል ካሳለፍኩት ጊዜ ስራዎቹን በቅርብ አቅርቤያቸው ነው የኖርኩት።
እንግዲህ ስለ ነብይ ህይወትና ስራ እያነሱ ከግጥም ውጪ የሚታሰብ አይመስለኝም። ምንም እንኳን በርካታ የሙያ ዘርፎች ያሉት ሰው ቢሆንም ነብይ ባህር ነው ማለት ይቻላል። የጥበብ ባህር በተለያየ ምክንያት የመረጣችሁ ስለ ልባችሁ ቅርብ የሆነ የነብይ ግጥሞች ቁጥር ስፍር የላችሁና በጣም ብዙ እንደሚሆን ይገባኛል። አንዳንድ ግጥሞች ብታነቡልን። ዓለም ካንቺ ልጀምር። ከነብይ ግጥም የመረጥሽውን አንዱን ብታነቢልን።
እሺ። እኔ ስውር ስፌት ቁጥር 2 ላይ ወሰድኳት ማን ነው የሚል ግጥሙን ነው ለማንበብ የፈለኩት። ስናነባለሁ። ማን ነው? ማን ነው ሞትን ፍትሃዊ ነው ያለው? ማን ነው? ሞት ፍትሃዊ ብሎ ነገር አሁን ይሃማርኛ ነው ዋውስ ሆኖ የሚያልበው አገር ሲወጥ ያንቀላፋው ከሰጋው ህይወቱን ቢገድስ የዘመን ነገር ሆነና ሁሉ ከሰው እኩል ቢጣፍ የቡኩን ሸክላው በደማ ሞተ ምንል ከሆነማ ፍትህን ጦርጦስ ወርዳለች የንጹህ ቃል ላትሰማ ከረበ በለስ ማን ነው ሞትን ፍትሃዊ ነው ያለው እድሜ ዓለሙን የታተረ እድሜ ልኩን የታገለም ለዓለም ብርሃን ለመኖር ለሰው ለሀገር የታሰረም ግንቢተኝነት የጠና ለሰው ሀገር የሞተም በወህኒ ደረቀ ደቦቃ በትውልድ ረሃብ ሲቃ እንቅልፋቶ ያደረው ሀን ራስ ያለተለተ ሆዱን ሲል የሆዱን ያጣም እጅ ሲነሳ የኖረም ወርቅ አልጋ በርግብ ላባ በባዶ አንጎሉ የተኛም ሰው መስሎ ካባ ደርቦ በሰው ላብ የታጠበው ሁሉም ቃሉ ሞተ ነው ይፋ ይሆንም እናየው ደጋይ ከርምም ባገሩ ዋኔ ዋኔው መችድም ያለው እንደ ትላንት በስቲያ ያዘወትር ነው ፍርጃ ነው ሞትን ለምደን እንጂ ቃሉን መቼ መለኪያ ሚዛን ነው እኮ በበለስ ንገሩኝ ማን ነው ሞትን ፍትሃዊ ነው ያለው ሁሉን እኩል ያል ብሎ ያለ ስሙ ስም የሰጠው ሞትን ፍትሃዊ ነው የሚል ታሱ ፍትሙን ያጣ ማን ነው ተቀበል የሚለኝ ይህን ያይምሮ ለበጣ ማን ነው ሐምሌ 4/1994 ትላለች።
አመሰግናለሁ። ከበደች ባንቺስ በኩል አንዱን ታነቢልን?
እሺ፣ በጣም ደስ ይለኛል። እኔም ከስውር ስፌት ነው የወሰድኩት። ከመጀመሪያው ስውር ስፌት የግጥሙ ርዕስ የእድሜ ቁብ በኖረ ይላል። በህሊናው ጸደይ በእምነቱ ጻዳ አገር እየኖረ እሱ እየተጎዳ በችግሩ አምጦ በችግሩ ወልዶ ራሱን ለገበረ በልቡ እየዳረ በነፍሱ እየጣረ ጥበብን ለኳለ ጥበብን ላደረ ለጥበብ ላደረ ደቂቃም ብትሆን የሰኮንድ ስንጥር በእድሜ ዘመኑ ላይ አንዳፍታ እንዲጨምር ቀት እየዘራ ሀቅ እያዘመረ እንዲኖር ለአንዳፍታ እውነት እየጻፈ ይበት እየጫረ ምን ነው ለኪነት ሰው ምን ነው ለጥበብ ሰው የእድሜ ቁብ በኖረ ከንቱ ሩጫችንን ከምንሮጥበት ከንቱ ብሪታችንን ከምንሰግበት በወሬ አደባባይ ገነን ጃኖ ለብሰን የጉራ ከበሮ ከምንደልቅበት ከከንቱ እድሜያችን ላይ የማያስብ አናት የደነዛ ምሮ ለቋሳ ፍጥረቱን ከሚኮፍሱበት ምድረ በዳዋን ጎል የነጠፈው መንጎል ከሚያንጎላጅበት በቀን በጊዜ ቅን በዘመናት እልክ በእርስ በርስ ፍጭት ሾኬ ተጠላልሰን ከምንወድቅበት ከከንቱ እድሜያችን ላይ አሳርኛ ብዕር ወዘን አልባ ስዕል ትንፋሽ አልባ መድረክ ድርቅ የመታው ዜማ ከሚፋልልበት ከከንቱ እድሜያችን ላይ ከጉሙ እድሜያችን ውስጥ እውነት ካጣንበት ዘመን እየቀማን ጊዜ እየሰረቅን ቀን እየቆነጠን መኖር ለሚገባው መሞት ስለሌለበት ለምለም ብዕር ላለው እርጥብ ብሩሽ ላለው ንቁ አእምሮ ላለው ለቅን ልባም ሰው የእድሜ ቁብ ጠጥተን እኔ በሰጠነው ምን ነው ለጥበብ ሰው ለበሳል ኪነት ሰው የእድሜ ቁብ በኖረ ወይ የእድሜ ቀይ መስቀል የክፉ ቀን ደራሽ አንድ ቀን የሚያውል አንድ የጥበብ መዓልት ለሟች የሚቀጥል አባካኝ ጊዜያችን ደቂቃና ሰዓት እየቆነጠርን ለልባም ጸሐፊ የምንለግስበት ዋ የእድሜ ቁብ ቢኖር ለምለም ብዕር ይዞ ህይወት ለሚቸገር እውነት እየጻፈ ውበት እየጫረ እውቀት እየዘራ ቅኔን እንዲያዘምር ለአንዲት ሰኮንድ ጽፎ ለአንዲት እንኳ እንዲኖር ለጥበብ አብሮ አደግ ለልብ ወዳጃችን የእድሜ ቁብ ባዋጣን የእድሜ ቁብ በጠጣን ጊዜ እንድናዋጣ የእድሜ ቁብ በኖረን ጥቅም 3/1990 ለመስፍና ለማየሁ ሙታመት መታሰቢያ የተጻፈ
በጣም ግሩም ለብዙዎች የሚሰራ የሚመስል ምናልባትም የራሱንም ፍልፈት መለስ ብለን እንድናይ የሚጋብዝ ግጥም ነው። አበበ እንደረጅም ጊዜ ወዳጁ በብዙ መንገድ ነብይን እንደሚያውቅ ሰው ነብይ በተለያዩ ስራዎች ውስጥ ልጅነትን ከራኬብ ለራኬብ በሚለው ግጥም ውስጥ የተመለከትኩትን የመሰለ ደጋግሞ የሚጽፍባቸው ርዕሶች እና ያለን ምናልባት ላንተ ቀረብ ባለ ስሜት ያየው ካለሱን ታነሳልናለ። ሌላ የነብይ አይነተኛ ስራ የሚባለው የማርጋሬት ሚሼል ጎን ዊዝ ዘ ዊንድ የትርጉም ስራው ከድርሰቱ ትልቅነት እስከ ተረጎመበት መንገድ ድረስ የተለየ ስሜት የሚያሳድር ነው። ምናልባትም በነብይ በራሱ አንደበት ከተነገሩ ተጠቃሽ የሚመስልኝ ከሸግራው ማዓዛ ብሩ ከባለቤት ጋር ባደረገው ሰፊ ቃለ ምልልስ ላይም ያነሳዋል። እስር ቤት ሆኖ በሲጋራ ወረቀት ላይ ተጽፎ እየሾለከ ወጥቶ መጨረሻ ላይ ለህትመት የበቃ መጽሐፍ ነው፣ ነገም ሌላ ቀን ነው በሚል ስያሜ ተርጉሞታል። ጎን ዊዝ ዘ ዊንድ ለማርጋሬት ሚሼልም ትልቅ ስራ እንደመሆኑ እሱም ላይ አስተያየት ካለ፣ ሌላ ነብይን በአይነተኝነት ይገልጻል የምትለው የፈለግከው ቦታ ልትወስደን ትችላለህ እንደ ቅርብ ጓደኛው።
አንደኛውና የተለየው ቅድም የሚያነሳውት ኦብዘርቭ የሚያደርግበት መንገድ ነው። አሁን ለምሳሌ አዲስ አድማስ ዋና አዘጋጅ ሆኖ ሁልጊዜም ከተለያዩ የኢትዮጵያ አካባቢዎችና ስፍራዎች ላይ ሰዎች የሚጠቀሙባቸውን ራሳቸውን የሚገልጹባቸውን ምሳሌዎች ነው ርዕሰ አንቀጹ ላይ እያቀረበ የነበረው። ይህ አዲስ ነገር ነው። አንዳንድ ጊዜ አስደግጠ ነበር። አንዴ ለብዙ ሰውም ነግረዋለኝ የሲዳማ ትን ነው ብሎ ነው። እና ሰውየው ችግር የለም ችግር የለም ችግር የለም ይሏቸዋል። አንድ ተፈጥሮ ነው አንድ ነገር ተፈጥሮ ብቻ። በኋላ አይጧ ከሌለሽ ጉድጓድ ሴት መጣ ይላል ሲዳማ ምናምን ብሎ የሚጽፈው ነገር አለ። ይሄ ለእኔ ይደንቀኛል። ግን በኋላ ላይ ነው ነገሩን ጉልበት ማየት የምትችለው። ሌላው ቅድም እንዳልኩት አለሜና ከቤ ሊያውቁ ይችላሉ የተሻለ ከኔ የበለጠ። የግጥሞቹ ግን ለእኔ የሚቀርቡበት መንገድ ነው። ይሁን ለምሳሌ ልክ ኢህአዴግ ሲገባ አዲስ አበባ እና ትንሽ እንደቆየ አንድ ግጥም ጽፏል ከጸደቃችሁ ብቀሉ የሚል ቬሪ ፕሮፌቲክ እና ያንን እኔና ፍቃዱ ሳሊና ደራሲ ብለን መስታወት ፊት ለፊታችን አድርገን አንብበነው ለቴሌቪዥን ሰጥተነው ነበረ። እና በጣም እንዲህ አይነት ነገሮች ኦብዘርቭ የሚያደርግበት መንገድ አንተ ፍርታ የተናገርከውን ነገር የሚያይበት ከእሱ ጋር የሚያያይዘው ነገር ደግሞ አለ። ሁሉ ጊዜ በጣም ብዙ ኤክስፒሪየንስ ስላለው አውጥቶ ማያያዝ ይችላል። ስራ አሁን ጋዜጠጋዬ ሀሁ ፐፑ ላይ እንደገና አገኘሁት እስር ቤት ገብቼ ቲያቤ አባሴን ቲያትር ተደቅድቆ እንደገና ምናምን የሚል ነገር አለው። ሪሜምበር ያ የሆነው ጋዜጠጋዬ አንድ ቀን ሁለት ቀን ታስሯል። አንደኛ ፖሊስ ጣቢያ እኔ ነብይ ነበሩ ጊዜ ሲገባ እነ ነብይ የዛን ቀን ማሳ ሀሁ በስድስት ሆኑ የተወሰደው ሰርተውታል እና እሱን አሳይተውት ነው እስከ ኮሩ ድረስ የተቀነቁት። እና እንደዚህ አይነት ነገሮች አሉት። ከዛ በተረፈ ግን የሚደንቀኝ ሌላው ወዳጆቹ በሚያልፉበት ጊዜ አሁን ከቢያ ነበበችው ግጥም ለመስፍን አለማየሁ መስፍን አለማየሁን ለሚያውቀው ሰው በጣም የሚደንቅ ልጅ ነበረ። ለጸጋዬ ለብዙ ሰው እንደዚህ በሚያልፉበት ጊዜ የሚጽፈው ግጥም አለ። ሰዎቹን ብቻ ሳይሆን ጊዜውንም አካባቢውንም ነው አብሮ የሚያውና አንድ ጊዜ እንዲያውም አንስቼበት ነበር ለእነዚህ የጻፍካቸው ለብቻ ለምን አናሳ ሳትባቸው በራሳቸው ዘመንም ሁኔታዎችንም ብዙ ነገር ይነግሩናል ለብቻቸው እናሳትማቸው። ምክንያቱም አንዳንድ ጊዜ አንዳንዶቹ ሰዎች ታሪክ እንደዛ ነው የሚቀረውና እስኪ እሱን ብናርግ ምናምን ለሆኑ ነበርና በምንድን ነው የምትገልጸው ብትለኝ አንደኛው በአጭሩ ወዲያው እሱ እንግዲህ ቅድም እንዳልኩ የገጣሚዎቹ ነገር አሁን በዚህ ላይ መሳሳይ አይሆንም እንጂ በቀደም ለታ እንደ አጋጣሚ አለም ፀሐይ ማታይ ላይ እንደዚህ አስበኝ ነው ምናምን የሚል ግጥም ስተመት እድሜውም ነው መሰለኝ እንዲሁ እንዴት አድርጎ እንዳደረገኝ እግዚአብሔር ነው የሚያውቀው። እውነቴን ነው የምልህ እና እነሱ ናቸው የተሻለ ሊነግሩ የሚችሉት ስለዚህ ጉዳይ። እኔ ሞር የእሱ ቅርብ ሆኜ በነበረበት ጊዜ ስለ ቲያትር እስቅዱ እንዳልኩ ሌት ሲንግ መሰረትን ሲንስሲል የጸጋዬን የእንግሊዝኛ ግጥሞች ስለግብጽ የጻፋቸውን ወደ አማርኛ ለማዕዛ ሲተረጉምላት ኦነስት ሊሆን ከጸጋዬ የሚተረጉመው የዘን ያህል የሚተረጉመው አይመሰለኝም። የማመዛዘን አይደለም አልመሰለኝም። በቃ እንደዚህ ምን ያህል ጉልበት እንዳለ ልዩነቱንም አይቻለሁ። በግድ ኢንሲስት አድርጌ የአንድ ሰው ግጥም እንዲተረጉምለት አድርጌ ነበር። ሰውየው በእንግሊዝኛ ነው የጻፈው የማነ ኪዳኔ ግን ነብይ ግጥም ላይ አልተለወጠም። እንዴት አርጉ ቴብዝ እንደሰጠው ልነግርህ አልችልም። እና የሚያይበት አንግል በጣም የተለየ ነበረ በእውነት ሰው መሀል ስለኖረ ሆናል አላውቅም እንግዲህ
አሉ። አሉላ ነብይን በደንብ ከሚያውቁ ወዳጆቹ የሙያ ባልደረቦቹም ጭምር ያደረከው ውይይት በጣም ግሩም ነበር። ካድማጮቻችንም እንደዚሁ ከሚያውቁት ከሚያደንቁት ብዙ አስተያየት ስለ ህልፈቱም የተሰማቸውን እንደሚያካፍሉን ተስፋ አደርጋለሁ።
ቆንጅት ትክክል ብለሻል። የነብይ ስራዎች በስፋት የተነገረላቸውና የተነበቡ በመድረክም የታዩ ጭምር እንደመሆናቸው ብዙዎች አድማጮችና ተመልካቾች ስራዎቹን አስመልክቶ ለምታደርሱን አስተያየት ቦታ ሰጥተን እናስተናግዳለን። ተሳተፉ።
horn@voanews.com ብላችሁ ብትልኩት ለቀጥታም ለራዲዮ መጽሔት ብላችሁ ከላካችሁት ይደርሰናል።